The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
And the government of Eritrea is responsible for these human rights violations.
በስተመጨረሻ ለነዚህ የሰብአዊ መብት ጥሰቶች የኤርትራ መንግስት እጁ አለበት።
ሐሰት ነው። ሐሰት ላይ የሆነ ነገር ምን ታጣራለህ? ከተፈጸመ ግን የሚፈጸሙ ነገሮች ካሉ ህግ አለ፣ የህግ አግባብ አለ፣ የህግ ሂደቶች አሉ። በዚህ መንገድ ነው የሚካሄደው።
አስቀድመን የሰማነው የመንግስታቱ ድርጅት የሰብአዊ መብት መርማሪ ቡድኑን የመሩት ሺላ ኪትሩትን ሲሆን በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው ምላሹን የሰጡት። የዕለቱ አብይ ርዕስ ይመለከተዋል።
በአብዛኛው በማደግ ላይ ያሉ አገሮች እድሜያቸው ከ18 ዓመት በታች የሆነ ሕፃናት ቤተሰባቸውን ወይም ራሳቸውን ለመርዳት በሚል በጉልበት ሥራ እንዳይሰማሩ የተባበሩት መንግስታት ድርጅት የደነገገውን የዛሬውን የአውሮፓውያን ሰኔ 12ን ተርሶ በርዕሰ ጉዳዩ ዙሪያ ከአዲስ አበባ የተጠናቀረ ዘገባ በመጽሔቱ ክፍለ ጊዜ ይዘናል። ሌሎች ዘገባዎችና ቅንብሮችም አሉን።
ከዋና ዋና ዜናዎች መካከል ደግሞ ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ 6 መንደሮችን አቃጠለ። ዛሬ የመን ውስጥ የሺሃ ሽምቅ ተዋጊዎችንና ተባባሪዎቻቸውን ኢላማ ያደረገ በሳውዲ አረቢያ የሚመራ የአየር ጥቃትን ተከትሎ በትንሹ 6 ሲቪሎች ተገድለዋል የሚሉት ቀዳሚዎቹ ናቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ ሰኔ 5 2007 ዓ.ም ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አሉላ ከበደና
ሰለሞን ክፍሌ ነን። ከአቀናበራችን ንጉሡ ታምሬ ጋር አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዋና ዋና ዜናዎች።
ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ 6 መንደሮችን አቃጥሎ 37 ሰዎችን ገድሏል ሲሉ ሰሜን ናይጄሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። ከመንግስቱ ጋር ተባብረው የሚንቀሳቀሱት ወጣቶች ዛሬ ለጋዜጠኞች ሲናገሩ ቦኮ ሐራም ጥቃቱን ያደረሰው ከትላንት በስቲያ ረቡዕ ማታ ነው ብለዋል። ዘ ኔሽን የተባለው የናይጄሪያ ጋዜጣ እንደዘገበው ደግሞ የተቃጠሉት 6 መንደሮች የሚገኙት ቦርኖ ክፍለ ሀገር ውስጥ ነው። አህመድ አጅሚ የተባለው ወጣት ለአሶሲየትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዳ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ትላንት ሐሙስ የናይጄሪያ፣ የኒጀር፣ የቻድ፣ የካሜሩንና የቤኒን ባለሥልጣናት አቡጃ ከተማ ተሰብስበው ቦኮ ሐራምን ለመዋጋት በቀረበው ጣምራ ኃይል አደረጃጀት ላይ መክረዋል።
ዛሬ የመን ውስጥ የሺያ ሽምቅ ተዋጊዎችንና ተባባሪዎቻቸውን ኢላማ ያደረገውን በሳውዲ አረቢያ የሚመራውን የአየር ጥቃት ተከትሎ በጥቂቱ 6 ሰዎች ሳይገደሉ እንዳልቀሩ ተዘገበ። የአየር ድብደባው በተጨማሪ ዋና ከተማዋን ሰንአ መሀል የሚገኘውን ታሪካዊ ቅርስም አውድሟል። ዩኔስኮ የቦምብ ድብደባውን አውግዞ ውጊያው መካሄድ ከጀመረ በኋላ በአገሪቱ የሚገኙ ታሪካዊ ሕንጻዎች፣ ሐውልቶች፣ ቤተ መዘክሮችና የምርምር ስፍራዎች ጉዳት ደርሶባቸዋል ብሏል።
ፕሬዚደንት ባራክ ኦባማ ዛሬ ጠዋት ወደ ዩናይትድ ስቴትስ ምክር ቤት ሄደው ለእስያ ፓሲፊክ ሀገሮች ነጻ የንግድ ልውውጥ ስምምነት ጥረታቸው የዲሞክራቲክ ፓርቲው ተወካዮች ድጋፍ እንዲሰጡ የመጨረሻ ደቂቃ ተማጽኖ አቅርበዋል። ምክር ቤቱ ድምፅ የሚሰጠው ዋይት ሀውስ ስምምነቱን አስመልክቶ የመደራደር ስልጣኑን እንደያዘ ይቀጥል አይቀጥል በሚለው ላይ ሲሆን ቁልፍ ፈተና ሊገጥመው እንደሚችል ተዘግቧል። የትራንስ ፓሲፊክ ሽርክና ወይም ቲፒፒ የተባለው የንግድ ስምምነት አብዛኛውን ሥራ ወደ ባዕድ ሀገሮች ሊወስድ የአየር ንብረትንም ሊጎዳ ይችላል የሚል ስጋት ካደረባቸው ከራሳቸው ከኦባማ ዲሞክራቲክ ፓርቲ አባላት በቂ ድጋፍ የማግኘቱ ጉዳይ እስካሁን ባለው ጊዜ ገና ግልጽ አይደለም። ሪፐብሊካኖች በአጠቃላይ የነጻ ንግድ ልውውጥ ስምምነቱን ቢደግፉም ለሚስተር ኦባማ ከፍተኛ የፖለቲካ ስኬት ሊሆን ይችላል በሚባል ውሳኔ ላይ ሚና እንዲኖራቸው ግን አይፈልጉም።
በሌላ ዩናይትድ ስቴትስ ዜና የዩናይትድ ስቴትስ ባለስልጣናት ምንጩ ከቻይና መሆኑን የሚገልጹትን ከባድ የሳይበር ጣልቃ ገብነት ተከትሎ የፌዴራል ሰራተኞች የግል መረጃዎች በሙሉ በጠላፊዎች እጅ ገብቷል ሲል ግዙፉ የአሜሪካ ሰራተኞች ማህበር አስታወቀ። የአሜሪካ የመንግስት ሰራተኞች ፌዴሬሽን ይህን ስሞታ በትላንትናው ዕለት በደብዳቤ ያቀረበው ኢላማ ያለተደረገው የፌዴራል መንግስቱ የሰራተኞች ማስተዳደሪያ ቢሮ ነው። ፕሬዚዳንቱ ዴቪድ ኮክስ በዚሁ ደብዳቤያቸው መረጃ ጠላፊዎቹ በአሁኑ ጊዜ የእያንዳንዱን 1,000,000 ነባር ጡረታ ያወጣና የወቅቱን የዩናይት ስቴትስ የፌዴራል ሰራተኛ የግል ታሪክ በሙሉ ሰብስበዋል ብለዋል። በጠለፋው ወይም በመረጃ ዘረፋው በአጠቃላይ 4,000,000 አሜሪካውያን የፌዴራሉ ሰራተኞች ሳይነኩ እንዳልቀረ የፌዴራል መንግስቱ የሰራተኛ ማስተዳደሪያ ቢሮ ቀደም ብሎ ማስታወቁም አይዘነጋም።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዓለም አቀፉ የረድኤት ድርጅት በጸረ ፓኪስታን እንቅስቃሴ ውስጥ ገብቷል ስትል በመክሰስ ፓኪስታን ሀገሪቱ ውስጥ የሚገኙ የሴቭ ዘ ቺልድረን ቢሮዎችን በሙሉ ዘግታለች። በሀገር አስተዳደር ሚኒስቴር መግለጫ መሠረት ባለሥልጣናት ዋና ከተማዋ ኢስላማባድ የሚገኙ ቢሮዎቹን የዘጉት ትላንት ሲሆን ሠራተኞቹም ሀገር ለቀው እንዲወጡ የተሰጣቸው የጊዜ ገደብ 15 ቀናት ብቻ ነው። አንድ የሀገሪቱ ባለሥልጣን ሲናገሩ የስልክ ጥሪዎቻቸውን እንከታተል ነበር፣ ጽሕፈት ቤቶቻቸውንም በአይነ ቁራኛ ስንጠብቅ ቆይተናል፣ እንቅስቃሴዎቻቸው ሁሉ አጠራጣሪ ናቸው ብለዋል። ባለሥልጣኑ አጠራጣሪ ያሏቸው የትኞቹ እንቅስቃሴዎች እንደሆኑ ግን ግልጽ አላደረጉም። ላለፉት 35 ዓመታት ፓኪስታን ውስጥ አገልግሎት ሲሰጥ የቆየው ሴቭ ዘ ችልድረን ዛሬ ባወጣው መግለጫ ኢስላማባድ ውስጥ ባዕዳን ሠራተኞች የሉኝም ብሏል። የተወሰደውን እርምጃ አጥብቆ እንደሚቃወምና ጉዳዩን ወደ ከፍተኛ ቦታ እንደሚያደርሰውም የረድኤት ድርጅቱ አስታውቋል።
በዩናይትድ ስቴትስ የማሳቹሴትስ የፖሊስ መኮንኖችን ለማጥቃት አሲረዋል የተባሉ ሁለት ሰዎች ራሱን እስላማዊ መንግስት እያለ ለሚጠራው ነውጠኛ ቡድን ድጋፍ ለመስጠት በመሞከር ወንጀል መከሰሳቸውን ባለስልጣናት ይፋ አደረጉ። ከዩናይትድ ስቴትስ ፍትህ ሚኒስቴር የወጣው መግለጫ ሁለቱ ተከሳሾች የ25 ዓመት ዕድሜ ያለው የኤቨሬት ማሳቹሴትሱ ነዋሪ ዴቪድ ራይት እና የዋርዊክ ሮድ አይላንዱ ነዋሪ ሮቪኒስክ መሆናቸውን ይገልጻል። ሶስተኛው የሴራው ተባባሪ ነበር የተባለው የ26 ዓመቱ ኡስማ አብዱላ ራሂም ከአስር ቀናት በፊት በሕግ አስከባሪዎች ላይ ጥቃት ካደረሰ በኋላ መገደሉ ይታወቃል። ሶስቱ ሰዎች ማለትም ራይት፣ ሮቪኒስኪና ራሂም ዩናይትድ ስቴትስ ውስጥ ጥቃት በማድረስ ፖሊሶችን መግደል እስላማዊ መንግስት ነኝ የሚለውን ቡድን ዓላማ ይረዳል በሚል እምነታቸው ያሴሩ ነበር ሲል መግለጫው አብራርቷል።
የሶሪያ መንግስት ደቡባዊ ግዛት ውስጥ ከጥቂት ቀናት በፊት በምዕራባውያን የሚደገፉ አማጺ ኃይሎች ይዘውት የነበረውን አውሮፕላን ማረፊያ አስለቅቋል ሲሉ ተቃዋሚዎች አስታውቀዋል። በሶሪያ የሰብአዊ መብቶች ተከታታይ ቡድን ገለጻ መሠረት የደቡብ ግንባር ጥምረት ተዋጊዎች ስዌዳ ክፍለ ሀገር ከሚገኘው አልታላ አውሮፕላን ማረፊያ ዛሬ ጥለው የወጡት የመንግስቱ ኃይሎች ያደረሱትን ከባድ የቦምብ ድብደባ ተከትሎ ነው። መቀመጫውን ብሪታንያ ያደረገው የሶሪያ ሰብአዊ መብቶች ተከታታይ ቡድን በመንግስቱ የአየር ድብደባ የተገደሉ ሰዎች ምን ያህል እንደሆኑ አይገልጽም። መንግስታዊው የሶሪያ አረብ ዜና አገልግሎት ግን አሸባሪዎች ሲል የጠራቸው በትንሹ 100 ሰዎች ተገድለዋል፣ በደርዘኖች የሚቆጠሩ ብረት ለበስ ተሽከርካሪዎች ወድመዋል ብሏል። ሽምቅ ተዋጊዎቹ ትላንት ለመጀመሪያ ጊዜ ወደ ስዌዳ ክፍለ ሀገር ዘልቀው ለመግባት በቻሉበት የማጥቃት ዘመቻ አውሮፕላን ማረፊያውን እንዳልተነጠቀ የሶሪያ መንግስት አስተባብሏል።
በመጨረሻም ኢንተርፖል ዓለም አቀፉ የሕግ አስከባሪ ኤጀንሲ ከፊፋ ጋር የነበረውን የአስር ዓመት የትብብር ስምምነት ማቋረጡን ዛሬ አስታወቀ። ምክንያት ድርጅት ውስጥ የተከሰተው የሙስና ቅሌት ነው ተብሏል። ኢንተርፖል ከስፖርት ፕሮግራም ጋር በተያያዘ ፊፋ በሚለግሰው የ22 ሚሊዮን ዶላር ሲያካሄድ የቆየው የአስር ዓመት ፕሮጄ መቋረጡን ያስታወቀው በዛሬው ዕለት ነው። ፕሮግራሙም በስፖርት ውድድሮች ወቅት ወንጀለኛ ቡድኖች የሚያካሄዱትን ሕገ ወጥ ቁማርና ውጤቶቹን በማስቀየር ለራሳቸው መጠቀሚያ እንዲያደርጉ ለመከላከል መሆኑን ኢንተርፖል በመግለጫው አብራርቷል። የኤጀንሲው ዋና ጸሐፊ ጀርገን ስታክ በዚህ መግለጫቸው ኢንተርፖል አሁንም ቢሆን ፕሮግራሙን አጠናክሮ ለመቀጠል ቁርጠኛ ቢሆንም በአሁኑ ወቅት ፊፋ ውስጥ በተፈጠረው ትርምስ ሳቢያ ግን ፕሮጀውን ለማቋረጥ ወስኛለሁ ብሏል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ከ2 ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የግንቦት 7 2007 ዓ.ም የዕለት አርብ ምሽት ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። የአርብ ምሽት ልዩ ልዩ ዝግጅቶችና ዘገባዎቻችን በርከት ያሉ ቅንብሮችን ይዘዋል። ወደ ቅዳሜ የዕለት ዋቢ ርዕስ ከመሻገራችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዘገባዎች አንዱን ለቅምሻ።
መላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም፣ በዚህ አፍሪካ ደግፋለች።
መላተር ለአፍሪካ ለዓለም ፉትቦል አልሰሩም ለማለት ይከብዳል፣ ሰርተዋል። መላተር ለአፍሪካ ያደረጉት የመላተር ስጦታ ነው የሚለው ላይ እኔ አልስማማም።
የዓለም ስፖርት ተቋማት ልዩ አማካሪው ፍቅሩ ኪዳኔና እንዲሁም ከስፖርቱ ዓለም ተለይተው የማያውቁት አሁን በግል ስራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። በአነጋጋሪው የፊፋ ጉዳይ ለአድማጮች ጥያቄዎች መልስ ይሰጣሉ። ሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ
የተባበሩት መንግስታት ድርጅት በዚህ ሳምንት መግቢያ በኤርትራ ይከናወናል ሲል ያወጣው አሰቃቂ የሰብአዊ መብት ይዞታ በተለይ አንዳንዶቹ በሰብአዊ ፍጡር ላይ የተፈጸመ ወንጀል ቅርጽ ሊኖራቸው እንደሚችል ያትታል። በሀገሪቱ በተለያዩ ምስጢራዊና ወታደራዊ እስር ቤቶች የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው እስረኞችና ያለ መንግስት ፈቃድ ከሀገር የወጡ ከስደት ተመላሾች በጭካኔ ይዞታ እንደሚሰቃዩ የመንግስታቱ ድርጅት ዘገባ ይዘረዝራል። ዘገባው እጅግ ዘግናኝ የሆኑ ድርጊቶችንም ያትታል። ወንድና ሴት ታሳሪዎች በጥበቃ ሰራተኞች አስገድዶ የመደፈርና ዘግናኝ የጭካኔ ድብደባና ቅጣት ይከናወንባቸዋልም ይላል። የኤርትራ መንግሥት በበኩሉ የተባበሩት መንግሥታት ድርጅት ይፋ ያደረገውን የሰብአዊ መብት ይዞታ ግምገማ ከእውነት የራቀ ሲል ያስተባብላል። ሄኖክ ሰማግዜር ዝርዝር ዘገባውን አስመልክቶ በተባበሩት መንግሥታት ድርጅት የኤርትራ አምባሳደር ግርማ አስመሮምን አነጋግሯል።
በመጀመሪያ ጥያቄውን ከመመለሴ በፊት አንድ ነገር ግልጽ ማድረግ እፈልጋለሁ። ለቃለ መጠየቁ የምቀርበው የዚህን ሪፖርት ሬኮግናይዝ አድርጌ ሳይሆን ህዝብን ማለት አዳማጩን በማክበርና የእናንተን የቪኦኤ ጋዜጠኞችንም ጥያቄ በማክበር እንደሆነ ላሰምርበት እፈልጋለሁ።
በጣም እናመሰግናለን። እኛም ሁሉን አቀፍ ሀሳቦችን ለአድማጮቻችን ማድረስ የሁሉንም አካል አስተሳሰብ ደግሞ አየር ላይ መዋል ስራችን ስለሆነ ነው። እንግዲህ በተባበሩት መንግስታት ድርጅት በኤርትራ ውስጥ የሚገኙ ወታደራዊና ሌሎች እስር ቤቶች በቁጥጥር ስር የሚገኙ ታሳሪዎች በወህኒ ቤት ጠባቂዎች የግፍ ይዞታ ድብደባ ይፈጸምባቸዋል ይላል የመንግስታቱ ድርጅት ሪፖርት። በኤርትራ የሰብአዊ መብት ይዞታን እንዲያጣራ በተባበሩት መንግስታት ድርጅት የተመደበው ቡድን እንግዲህ በአጠቃላይ እንዲያውም አንዳንዶቹ የሰብአዊ ፍጡር ላይ የተፈጸመ ወንጀል ቅርጽ ሊኖራቸው እንደሚችል ነው የሚገልጹት። እንዴት ታዩታላችሁ እናንተ?
በመጀመሪያ ይሄ ክሳቸው እኮ ምን መሰለህ፣ ወንጀል ይጣራል። እነሱ ግን ፍርድ ነው የሰጡት። የኤርትራን መንግስት መብት ጥሰዋል። ያጣሩት ነገርም የላቸውም እነኚህ ሰዎች። ስለዚህ ይሄ መጀመሪያ መሰመር አለበት።
እንግዲህ የምስክሮችን ቃል አካተዋል። ኤርትራውያን ሀገራቸውን ለቀው እንደሚሰደዱ ይገልጻሉ። በተለይ በሜዲትራኒያን ባህር ህይወታቸውን አደጋ ላይ ጥለው በመሰደድ ላይ እንደሚገኙ ያትታል የመንግስታቱ ድርጅት። በተለይ ይህንን ድርጅት ከሚመሩት ሶስት ሰዎች መካከል ሺላ ኪትሩት በሰጡት መግለጫ ኤርትራ ጥቅስ ህግ ሳይሆን በፍራቻ የምትመራ ሀገር ናት ሲሉ ነው የገለጿት። እስኪ ካንደበታቸው እንስማ።
They're fleeing a country ruled not by law but by fear.
እንግዲህ ከላይ ሰምተናል። የሰብአዊ መብት ጥሰቶቹ የሚከናወኑትም በኤርትራ መንግስት ተቀናጅተው ያለምንም ህጋዊ ወይም ፍትሃዊ ሂደት ነው ይላል የመንግስታቱ ድርጅት። ኤርትራ መንግስት ምን ይላል?
የመንግስታቱ ድርጅት እኮ አይደለም ልክ እንዳልከው ሴትዮዋ ነች እንደሱ የምትለው። ሴትዮዋ እኮ የዛሬ አመት ሪፖርት አቅርባ ኢንኳይሪ ኮሚሽን ሲመሰረት እሷም የሪፖርቱ አጣሪ ሆና ገባች። ራሱ በሂደቱ የሚያስቅ ነው እኮ ሴትዮዋ የራሷን ሪፖርት ራሷ እንድታጣራ ሶስት ሆነች ማለት ነው። ስለዚህ እዚህ አይነት ክሶች በመሰረቱ እንደምለው ሂደትን ያልተከተለ የራስን አስተያየት የሚሰጥ በመረጃዎች ላይ ያልተጨበጠ እንዳልከው ይሰደዳል ወይ? አዎ ይሰደዳል። ብዙ አፍሪካ ይሰደዳል፣ ኢትዮጵያዊ ይሰደዳል፣ ብዙዎች በድህነት ይሰደዳል ወይ? አዎ። እሷ ግን ፍርዱን ኤርትራም አልሄድኩም ብላ የት ነው የሰበሰበችው? ስደተኛ ምንድን ነው የሚልህ? ለራሱ መብት ሲል እኔ እንደዚህ ሆኜ እንደዚህ ሆኜ ነው የሚለው እና ኢትዮጵያ ጅቡቲ ሄድኩኝ ነው የምትልክ ራሷ በሪፖርቱ ላይ እንዳየሁት። ኢትዮጵያና ኤርትራ እኮ ጦርነት ላይ ያሉ ናቸው። ምን ሊሉ ይፈልጋሉ? ጅቡቲ ድማ ጉዳይ አለን። ስለዚህ አጠር ባለ መልኩ ወንጀለኛውን ራሳቸው አርገው ፍርድ ሰጥተው የሚናገሩ ሴትዮዋ የዛሬ ዓመት ያቀረበችው ሪፖርት ራሷ ለማጣራት የምታደርገው ሂደት ራሷን ነው እንደውም የምትከላከለው።
እንግዲህ በመንግስታቱ ድርጅት ልዩ አጣሪ ኮሚሽኑን መርተው ያቀረቡትን ሪፖርት ነው የሚገልጹት። በሁለት መልኩ ነው እንግዲህ የመንግስታቱን ድርጅት የሚወክሉት ሽላኬ ትሩት የመብት ይዞታውን ደግሞ አስመልክቶ በዚህ ሳምንት መጀመሪያ ላይ የወጣውን ዘገባ ከመሩት ሶስት ባለሙያዎች አንዷ ናቸው። ሌሎችም ሰዎች ይህንኑ ተመሳሳይ ነው የመንግስታቱ ድርጅት የሰብአዊ መብት ይዞታን የሚገመግምበት አምዱ በኤርትራ መንግስት ላይ ያቀረበው ነው። እንግዲህ የኤርትራ መንግስት ደግሞ ኃላፊነቱን በፍጥነት ወስዶ ጉዳዩን እንዲያጣራ ነው የጠየቁት። እንስማ እስኪ።
In the end, the government of Eritrea is responsible for these human rights violations.
በስተመጨረሻ ለነዚ የሰብአዊ መብት ጥሰቶች የኤርትራ መንግስት እጁ አለበት። በዘገባው እንደተመለከተው አብይ ተዋናዮቹ የኤርትራ መከላከያ ሰራዊት፣ የብሔራዊ ደህንነት ቢሮ፣ የኤርትራ የፖሊስ ኃይል፣ የማስታወቂያና የፍትህ ሚኒስቴሩ፣ ህግደፍ፣ የፕሬዝደንቱ ቢሮና ፕሬዝደንቱ ናቸው።
እንግዲህ ሰምተዋል አምባሳደር ግርማ አስመሮም በመንግስቶት ላይ የሚቀርቡት ወንጀላዎች በጣም በእጅጉ የበረቱ ናቸው። የዘፈቀደ ግድያ፣ ደብዛ ማጥፋት፣ የሰቆቃ ይዞታ፣ አስገድዶ መድፈርና ወከባ በእጅጉ ዘግናኝ የመብት ጥሰት ወንጀላዎች ናቸው እየቀረቡ ያሉት። እነዚህ ሁኔታዎች ከላይ በተጠቀሱት ድርጅቶች አለመከናወናቸውን የኤርትራ መንግስት የሚያጣራበት የተጠያቂነት አምድ አለው ወይ? እንዴት ነው የምታጣሩት?
በጣም ጥሩ ጥያቄ። መጀመሪያ እነሱ የእሷ ስቴትመንት እንዳልኩህ በእንግሊዝኛ ስዊፒንግ ስቴትመንት ይባላል፣ ጀነራል አሌጌሽን ይባላል ወይም ክስ ይባላል። እሷ እኮ ክስ ብታቀርብ ጥሩ ነበረ። ክስ አይደለም ፈርዳናለች፣ እንደውም የኤርትራን መንግስት ፈርዳ። ስለዚህ ይዘት የለውም ንግግሯ። የራሷን ለመከራከር ራሷ ያቀረበችውን ነው። እሷ የእሷን የአንድ ሰው ታዛቢ፣ የእውነት ታዛቢ ኒውትራል ሆኖ የሚያይ ከሆነ የእንግሊዝ የዴንማርክ፣ የኖርዌይ፣ የጀርመን እኮ ልኡካን ሄደዋል ኤርትራ ገብተው የኤርትራንም ሰምተው የኤርትራን ሁኔታን አጣርተው ስደተኞችንም አናግረው እንደዚህ አይነት ነገር እንደሌለ አረጋግጠው ጽፈዋል። እሷ እኮ ውጭ ሄዳ ስደተኛ ካምፕ ኢትዮጵያ ሄዳ ጅቡቲ ሄዳ የሰበሰበችውን አምጥታ ነው የምትናገረው። መብቷ ነው ለመናገር፣ ግን ሐሰት ሐሰት ስለሆነ የምትናገረው እንደ ቁም ነገር መወሰድ የለባትም ነው።
እዚህ ላይ ግን የአውስትራሊያ ወኪሉ ማይክ ስሚት አሉ፣ የጋና ወኪል ደግሞ ቪክተር ዳንዋካ አሉ። አብረው ነው የሰብአዊ መብት ይዞታውን በኤርትራ ላይ ያጣሩት። ከዚህ ጋር አያይዤ ቅድም ያነሳው ጥያቄ አለ። እነዚህ ሁኔታዎች አለመደረጋቸውን በተለይ ከላይ በተጠቀሱት የኤርትራ መንግስት የሚኒስትር መስሪያ ቤቶችም ሆነ የጸጥታ አካላት አለመከናወናቸውን የምታጣሩበት የተጠያቂነት አምድ አላችሁ ወይ? እንዴት ታጣራላችሁ?
መጀመሪያ የኤርትራ ህዝብ ሂደቱን የኤርትራን ህዝብ የሚያቅሰው ከየት መጣ ምን ላይ አለ ወዴት እየሄደ ነው ያልክ እንደሆነ ኦነርሺፕ የኤርትራ የኤርትራ ህዝብ ነው። ነጻነቱ ሲታገል እዛ ውስጥ ያልተሰዋ ቤተሰብ ያለው የለም፣ እዛ ውስጥ ያልተሳተፈ የለም። አንድ ጊዜ የኤርትራ ፕሬዚደንት ትዝ ይለኛል የኤርትራ ሰራዊት ስንት ነው ሲሉት 3.5 ሚሊዮን ነው አለ። ህዝቡ በሙሉ ታግሏል ማለት ነው ኤርትራ ውስጥ ሁሉ ሰው። ሌላው ቀርቶ ኤርትራ ውስጥ የጸጥታ ይሄ ኤርፖርት ብቻ ነው እንትን የምታየው ይሄ ሜታል ዲቴክተር የሚባለው። ፕሬዚደንቱ ጽህፈት ቤትም ስትገባ ሜታል ዲቴክተር የለም። ጸጥታውና የሰላሙ ሁኔታ በጣም የተረጋጋ እና ሰላም ያለበት ሀገር ስለሆነ የሰላም አይላንድ ነው የሚባለው። ስለዚህ ከየት አምጥተው እነኚህ ሰዎች እንደሚጽፉ እንዳልከው ሶስቱ ጽፈዋል፣ ግን ያመጡት ከስደተኞች ሄደው ነው። አጠር ባለመልኩ ምንም ጥናት አላካሄዱም። ጥናታቸው ደግሞ በእውነት ላይ የተመሰረተ አይደለም እኮ ነው የምለው።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
ተከታዩ የመጽሔት የትንታኔ ርዕስ ደግሞ ወደ አዲስ አበባ ይወስድናል። በአውሮፓውያን የዘመን አቆጣጠር የዛሬው ሰኔ 12 ቀን ሕፃናት በጉልበት ሥራ እንዳይሰማሩ የተባበሩት መንግስታት ድርጅት የወሰነበት ቀን መታሰቢያ ነው። ይህም የተወሰነው በብዙዎች በማደግ ላይ ባሉ አገሮች ዕድሜያቸው ከ18 ዓመት በታች የሆነ ሕፃናት ሥራ በመሥራት ቤተሰባቸውን ወይም ራሳቸውን በመርዳት በመሰማራታቸው ነው ይላል። ከአዲስ አበባ የአሜሪካ ድምጿ ማርታ ቫንደርዎልፍ እንደዘገበችው ኢትዮጵያ ለምሳሌ በብዛት ሕፃናት በጉልበት ሥራ ላይ የተሰማሩባት አገር ናት ይላል። አዲሱ አበበ ለመጽሔት እንዲያዘጋጅቶታል።
ለአቅመ አዳም ያልደረሱ ህፃናትን በጉልበት ሥራ ማሰማራት በብዙ የዓለማችን አገሮች የተለመደ ሆኗል። ኢትዮጵያ ውስጥ ህፃናት አንድም ቤተሰባቸውን በኢኮኖሚ ለመደጎም ሥራ ላይ እንዲሰማሩ ይደረጋል፣ አሊያም በየመንገዱ ዕቃ በመሸጥ ወይም ጫማ በመጥረግ ሥራ ይሰማራሉ። እነዚህ ልጆች ግን ዕድሜያቸው በ12 እና በ16 ዓመት ውስጥ የሚገኝ ነው። አሉላ ፓንክረስት በዚህ ረገድ አያሌ ምርምሮችን አድርገዋል። ይሄ ወላጆችን በሥራ መርዳት በኢትዮጵያ አዲስ ነገር አይደለም የሚሉት ተመራማሪው ፓንክረስት፣ ሥራው ግን ልዩነት አለው፣ እንደ ሌሎች አገሮች በከባድ የጉልበት ሥራ የሚጠመዱ አይደሉምና ብለዋል።
Children get pushed into working due to the poverty in the household.
በቤተሰብ ውስጥ ያለው ድህነት ነው ህፃናቱ ወደ ሥራ እንዲሰማሩ የሚገፋፋቸው። በተለይ ደግሞ ቤተሰቡን በኢኮኖሚ የሚደግፍ አንድ አባል በሞት ከተለየ ይሄ አስደንጋጭ ክስተት የህፃናቱ ወደ ሥራ መሰማራትና በዚያ በየሞተው አባል እግር መተካት የተለመደ ሂደት ነው።
ከአዲስ አበባ ወጣ ብሎ የሚገኝ አንድ ማዕከል አለ፣ ዘለቄታ ያለው የህፃናት ማበልጸጊያ መድረክ። ይህ አገር በቀል የበጎ አድራጎት ድርጅት ለአቅመ ሔዋን ያልደረሱና ዝሙት ውስጥ በመሰማራት ለዕለት ጉርሳቸው በሴተኛ አዳሪነት የሚሰለፉ ሴት ልጆችን እየተቀበለ ይረዳል። ታዲያ እነዚህኞቹ በጫማ ጥረጋ ከተሰማሩት ሕፃናት ያነሰ ትኩረት ያላቸው፣ በሌላ የጉልበት ሥራ ከሚሰሩትም የባሰ ለአደጋ የተጋለጡ ናቸው። በላይነሽ ከባላገር አዲስ አበባ ገብታ በቤት ሰራተኛነት የተቀጠረች የ17 ዓመት ልጅ ነች። ቀጣሪዎቿ ስላልተመቿት ወይም እንደ ሰው ስላልያዟት ስራውን ትታወጣች።
ያ የቤት ሰራተኛ በሚሰራበት ሰዓት ስላልተስማማኝ ጓደኛ ነበረኝ። በዛ ሰዓት ጓደኞቼ እዛ ላይ ሲሰሩ ስለነበረ ሲመክሩኝ እና ጥሩ ታገኛለች ጥሩ ገቢ ስለሚሉኝ ወጣና ቢዝነስ መስራት ጀመርኩኝ።
ይህ ቀደም ሲል የተገለጠውና ዘልቄታ ያለው የህፃናት ማበልጸጊያ መድረክ የተሰኘው ተቋም እነዚህ ሴት ልጆች በጥሩና በተገቢው መንገድ መያዛቸውን፣ ትምህርት ቤት መሄዳቸውንም ይቆጣጠራል፣ የሙያ ስልጠናም ያስገኛል። የ18 ዓመቷ እንዳልልኝ ተምራ የምስክር ወረቀቷን አግኝታ ዛሬ በአንድ የጸጉር ማስተካከያ ተቀጥራ ትሰራለች። የአሁን ገቢ ከቀድሞ ያነሰ ቢሆንም ወደ ቀደመው ስራዬ ግን አልመለስም ብላለች።
ያኛው ህይወት there may be a lot of money involved in what we did but it was not healthy. Now we earn a little money but life is good now. I do not want to return to what I did in the past.
እንደ አውሮፓ ቁጣጥር በ2009 ዓመተ ምህረት በወጣው የሲቪል ማህበረሰብ ህግ ምክንያት በሰብአዊ መብት ጉዳዮች ዙሪያ የመስራት እድሉ የተወሰነ ነው ይላሉ አያሌ ኢትዮጵያውያን ድርጅቶች። ህጉ በጉልበት ሥራ የተጠመዱ ሕፃናትን ሁኔታ ለማሻሻል የሚደረገውን እንቅስቃሴ አስቸጋሪ አድርጎታል ሲሉም ይናገራሉ።
የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን መንግስትና ተቃዋሚዎችን ያስማማል ያለውን የመነሻ ሰነድ ለሁለቱም ወገኖች አስረክቧል። ሰነዱ እንደሚለው የአሁኑ ፕሬዝዳንት ሳልቫ ኪር ማያርዲት የሽግግር መንግስቱን ይመራሉ፣ 53 ከመቶ የሚሆነው የሚኒስትርነት ቦታም ይኖራቸዋል። በሪያክ ማቻር የሚመሩት ተቃዋሚዎች ደግሞ 33 ከመቶ የሚሆነውን የሚኒስትርነት ቦታ ይዛሉ፣ ተቀዳሚ ምክትል ፕሬዝደንትም ይሾማሉ። ለዝርዝሩ እስክንድር ፍሬው።
ዋንኛው የደቡብ ሱዳን አደራዳሪ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሰነዱን ለተፋላሚዎቹ ወገኖች ያስረከበው ከሶስት ቀናት ምክክር በኋላ ነው። ሰነዱ ለ14 ወራት በተካሄዱ ድርድሮች የተሸፈኑ ዘርፎችን ያካተተ ነው ብሏል ኢጋድ። ለ30 ወራት የሚቆይ የብሔራዊ አንድነት የሽግግር መንግስት እንደሚቋቋም ሰነዱ ያመለክታል። ከዚያ በፊት ግን የሶስት ወራት የቅድመ ሽግግር መንግስት ጊዜ ይኖራል። የአሁኑ ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንደሚመሩም ይጠቅሳል። አሁን ያሉት ምክትል ፕሬዝዳንት ይቀጥላሉ። 53 ከመቶ የሚሆነው የሚኒስትርነት ቦታም ለሳልቫኪር ወገኖች የሚሰጥ ይሆናል። እንደ ሰነዱ ከሆነ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር አዲስ የሚቋቋም የተቀዳሚ ምክትል ፕሬዝዳንትነት ቦታ ይይዛሉ። 33 ከመቶ የሚሆነው የሚኒስትርነት ቦታም እርሳቸው ለሚመሩት ቡድን ይሰጣል። የቀድሞ ታሳሪዎችና ሌሎች ፓርቲዎች የቀረውን ቦታ እንደሚከፋፈሉም ሰነዱ ይጠቁማል። ሰነዱ የመንግስትና የተቃዋሚዎቹ ጦር የሚዋሃዱበትን የጊዜ ገደብም አስቀምጧል። በዚህም መሰረት የሁለቱ ወገኖች ጦር በ18 ወራት ጊዜ ውስጥ ይዋሃዳል፣ በአንድ እዝ ስርም ይሆናል። ይህ እስኪሆን ድረስ ግን ፕሬዝዳንት ሳልቫኪር ማያርዲትና ዶክተር ሪያክ ማቻር የየራሳቸውን ጦር ይመራሉ። በተለይ ተቃዋሚዎቹ ሰነዱን እንደማይቀበሉት አስታውቀዋል። የተሟላና ዘላቂ ሰላም የሚያመጣ አይደለም ብለዋል ዋነኛ ተደራዳሪያቸው ጀነራል ታባንደንጋይ።
We believe there's a lot of shortcomings in the proposal. It doesn't address the security arrangement fully. It doesn't address the system of governance. You know, we have been calling for federal arrangement of a system of governance.
ሰነዱ ብዙ ጉድለቶች እንዳሉበት እናምናለን። የጸጥታ መዋቅርንም ጉዳይ ሙሉ በሙሉ አላካተተም። የአስተዳደር ስርዓትንም እንደዚሁ። የፌዴራል ስርዓት ተግባራዊ እንዲደረግ ጥሪ ስናቀርብ እንደቆየን ታውቃላችሁ። ሰነዱ ችላ ብሎ አልፎታል። ተጠያቂነትንም አላካተተም። ስለዚህ ብዙ ድክመቶች የሚታዩበት ነው። በደቡብ ሱዳን ያለውን ጦርነት ያስቆማል ብለን አናምንም። እርግጥ ሁለቱ ወገኖች እንዲደራደሩበት የሚሰጥ ሰነድ ከሆነ አዎንታዊ እርምጃ ነው። ስትፈልጉ ተቀበሉት፣ ሳትፈልጉ ተውት በሚል መንፈስ የሚሰጥ ከሆነ ግን በደቡብ ሱዳን ያለውን ጦርነት ሊያበቃ አይረዳውም።
በሰነዱ የተካተቱት ነጥቦች በመንግስትና በተቃዋሚዎች መካከል ልዩነት ሲፈጥሩ የቆዩ ናቸው። በእነዚህ ነጥቦች ላይ ያለው ልዩነት እንደቀጠለም ድርድሩን በቅርበት የተከታተሉ ያስረዳሉ። ከጁባ እስከ አዲስ አበባ የደቡብ ሱዳንን ጉዳይ ሲዘግብ ሲከታተል የቆየው ጋዜጠኛ ሚካኤል መናሴ ከነዚህ አንዱ ነው።
የስልጣን ክፍፍሉ ማን የትኛው ያህል ይውሰድ የሚለው ላይ ልዩነት አለ። እንዲሁም በፕሬዚዳንት ተቀዳሚ ምክትል ፕሬዚደንትና ምክትል ፕሬዚደንት ወይም ደግሞ ሌላ አማራጭም አለ፣ ፕሬዚደንት ጠቅላይ ሚኒስትር የአስፈጻሚነት ስልጣን ይኖረው ወይስ አይኖረው በሚል መንግስት የተቃዋሚዎቹ አስፈጻሚ የማስፈጸም ስልጣን ያለው ፕራይም ሚኒስተር ወይም ደግሞ ተቀዳሚ ምክትል ፕሬዚደንት መሆን የለበትም ነው የሚሉት። እነዛ ደግሞ የኛም የማስፈጸም ስልጣን ይሰጠን በሚል አንዱ ልዩነታቸው ነው። በፌዴራሊዝምም የፌዴራል ስርዓት ያስፈልጋታል ይላሉ ተቃዋሚዎች። መንግስት ደግሞ ይህ የደቡብ ሱዳን ህዝብ የሚወስነው ነው፣ በኋላ የሚታይ ነው፣
መተግበር ያለበትም ቀስ እያለ ወደፊት በሂደት ነው
ትክክል አሁን ሳይሆን ወደፊት ህዝቡ ካመነበት ሊደረግ የሚችል እንጂ አሁን እንደ ቅድመ ሁኔታ መቅረብ የለበት። የሰራዊቱ ጉዳይ በተመለከተም ሁለቱም መንግስትና ተቃዋሚዎቹ የውህደቱ ጉዳይ ቢያምኑበትም
ተቃዋሚዎቹ ጦርና የመንግስት ጦር መዋሃድ ማለት ነው።
አሁን ያለው የመንግስት ጦርና ትጥቅ አንስተው እየተፋለሙ ያሉ የተቃዋሚ ኃይሎች ሰራዊት እንዲዋሃዱ ሁለቱም ይፈልጋሉ። ነገር ግን ተቃዋሚዎች ከ30 ወራት በኋላ ማለትም የሽግግሩ ዘመን ካለቀ በኋላ ሲሉ በኋላም ወደ 18 እንደዚህ የመለሳለስ ነገር አሳይተው ነበር። መንግስት ግን አሁን መሆን አለበት፣ ሁለት ጦር ይዘን ሁለት ሰራዊት ይዘን አንድ ሀገር መሆን አንችልም። ስለዚህ ልክ የቅድመ ሽግግር ጊዜው ማለትም 3 ወሩ እንዳለቀ የሽግግር ጊዜው ሲጀመር አንድ ሰራዊት መኖር አለበት የሚል አቋም አለው መንግስት። እና እንደዚህ ያሉት ልዩነቶች ናቸው።
በኢጋድ የተዘጋጀው ሰነድ የሚያመጣው ውጤት የሚታወቀው በአዲስ አበባ እንደሚካሄድ ከሚጠበቀው የመሪዎች ጉባኤ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የእናንተ የስልክ አስተያየቶችም የተሰናዱ ነው፣ እንደደረሱ እናቀርባለን። ታዲያ እዚህ ግድም በሙዚቃ የአርብ ምሽት ሙዚቃ ፋታ እንወስዳለን። ግርማ ነጋሽ ነው የኔ ሀሳብ የሚለን። ግርማ ነጋሽ ነው ቆየት ባለው ዜማው የኔ ሐሳብ ሲል ዘና ያደረገን። አድማጮች የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:31 ያመለክታል። ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። ለጥያቄው የዓለሙ ግዙፍ የስፖርት ተቋም ፊፋ እንደሚታወቀው ችግር ውስጥ ይገኛል። መንሸው ደግሞ ሙስና ነው። አድሎ፣ ጉቦ፣ ገንዘብ ማባከን፣ በስልጣን መባለግ ወዘተርፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለስልጣናት ከያሉበት እየታደኑ ታሰሩ ይላል አዲሱ በመንደርደሪያው። ፕሬዚዳንቱ ሴፕ ፕላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒህ ሰው ንጹህ ናቸው ተባለ። ምርጫው እንደተቀበሉ በማረጋገጥ የፈረሙት ቀለም ሳይደርቅ ግን በፈቃድ ይለቅቃለው ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አሰናዳን። ነገሩ ግን እየጋመ ሄደ እንጂ እየሰከነ አልሄደም፣ ተባባሰ። ሁለት እንግዶች አሉን ዛሬም ለምሽቱ። ሰሞኑን እንዳስተዋወቅ ነው የምታውቋቸውና የእኛም የብዙ ጊዜ ተባባሪ የድርጅቱ ማለትም የፊፋ ከፍተኛ አማካሪ የነበሩት የዓለሙ የስፖርት ቡድኖች አማካሪው ፍቅሩ ኪዳኔና እንዲሁም ከስፖርቱ ዓለም ተለይተው የማያውቁት በአሁኑ ሰዓት በግል ሥራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮች አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ፣ አዲሱ አበበ ከዚህ ከዋሽንግተን ስቱዲዮ ይሆናሉ። እስክንድርና አዲሱ ቀጥሏል።
እናመሰግናለን ሰሎሞን። ዛሬ አንተን ቦታ ተክተን ስፖርተኞች ሆነናል። እስክንድር መስመር ላይ አለ አይደለም?
አለው። አዲሱ እንደምናመሸ፣ እንግዶቻችንንም እንደምናመሻችሁ።
አቶ ፍቅሩ ኪዳኔ ሰላም። አቶ ታደለ ድነቃቸው እንደምናመሻችሁ።
ጤና ይስጥልኝ።
መልካም። ሁለታችሁንም እናመሰግናለን። እስክንድር እንግዲህ አብረን እንድናስተናግድ ዛሬ ተባብረሃል፣ አመሰግናለሁ። አንተንም እስቲ በአንዳንድ ወቅታዊ ዜና እንጀምር ከአንተ ጋር። እስክንድር፣ ምን አዳዲስ ዜና አዳዲስ ክስተት አለ በዚህ በፊፋ ዙሪያ? ምናልባት ይሄ አንተ የምትሰጠን አዳዲስ መረጃ ለውይይታችን መንደርደሪያም ይሆናልና ባጭሩ እስቲ ንገረን ምን አለ።
እንግዲህ በዚህ በፊፋ ዙሪያ እየወጡ ያሉ አዳዲስ መረጃዎች አንዱ የፊፋ የኮሚኒኬሽን ዳይሬክተር ዋልተር ዲ ግሪጎሪዮ በራሳቸው በሴፕ ፕላተር ከኃላፊነት እንዲነሱ መደረጋቸው ነው። ሌላው ደግሞ የአውሮፓ ፓርላማ ብላተር አሁኑኑ ከኃላፊነት እንዲለቁ ጥሪ አቅርቧል። እነዚህ ዜናዎች ናቸው ባለፉት ሁለት ቀናት ከወጡት ውስጥ እንግዲህ አንኳር የሚባሉት።
መልካም እንግዶቻችንም ከዚሁ ጋር በተያያዘ አዳዲስ ዜና ወይም ክስተት ይነግሩን ይሆናል። ለምን ወደ መጀመሪያው የአድማጭ ጥያቄ አንገባም? የመጀመሪያው ደዋያችን ከዚህ ከዩናይትድ ስቴትስ ጥያቄ አቅርበዋልና እሱን አዳምጣችሁ መልስ ትሰጡናላችሁ። አቶ ፍቅሩም አቶ ታደለም፣
ይህ ጥያቄ ለተከበሩ አቶ ፍቅሩ ክዳኔ ነው። አሜሪካን አሁን ፊፋን አባሎች እያመሰች ነው። እውነት ለፊፋ ስፖርት ተቆርቅረው ነው ወይስ ፖለቲካ አላማቸውን ሊያራምዱ ፈልገው ነው? አሜሪካኖች ከራሻ ጋር ያላቸው ችግር ያንን ለማንጸባረቅ ፈልገው ነው? በተለያየ ዓለማት ያሉ መሪዎች በየሀገራቸው በተለይ አፍሪካ መሪዎች እያመሱ ነው በሙስና አስተያየቶትን ሰጡ ነበር። አመሰግናለሁ።
እንግዲህ ጥያቄውን እንደሰማችሁት ነው። አቶ ፍቅሩ፣ አቶ ታደለ ሰምታችኋል። እስቲ አንዳችሁ አቶ ፍቅሩ ጀምሩልን። እስቲ አድማጭ የጠየቁት ጥያቄ እንዴት ይስተናገዳል?
የለም፣ ይሄ የኤፍቢአይ ምርመራ የተጀመረው የሚደረገውም በ25 ዓመት የመካከለኛው አሜሪካን ውድድሮች ላይ የተመሰረተና በቴሌቪዥን ምክንያት በተገኘው 150 ሚሊዮን ዶላር ላይ ነው ማጣራት የጀመሩት። ግን እንደ አጋጣሚ ሆኖ ለ2022 አሜሪካ ተወዳድራ ስለተሸነፈች እንዲሁ አያያዙት እና በተለይ የፊፋ ኮንግረስ ዙሪክ ላይ በሚደረግበት ጊዜ 8ቱ እንዲታሰሩ ማድረጋቸው ሌላ ምክንያት ወይም ሌላ ፍቺ ሰጥቶታል።
እሺ፣ ምናልባት አቶ ታደለ እዚህ ላይ የሚጨምሩት ካለ ለእርስዎ ምድልስ
የሚጨመር ነገር ባይኖረውም እርግጥ ይሄ ነገር አሜሪካኖች የተለየ ፍላጎት የላቸውም ወይም አላቸው ብሎ ለማለት ከባድ ነው። መጀመሪያ ላይ ሁላችንም ትክክል አይደለም ብለናል። አብዛኛው የስፖርት ቤተሰብ አመለካከት አንድ ሀገር የጸጥታ ኃይሎች ስዊስ ድረስ ሄደው ጉባኤ አካባቢ ድረስ ሄደው ማሰር የለባቸውም የሚል ማስደንገጥ ነው የሚል አመለካከት ነበረን። ይሄ አንዱ ነው። ነገር ግን እኔ አሁን እንደው አንደኛ በኋላ ከተፈጠሩት ክስተቶች ስናይ፣ ሁለተኛ ደግሞ ኤፍቢአይ ብቸኛ ዓላማው የዚህ ፊፋ ዓለም ዋንጫ 2022ን በኳታር መሸነፉ ቢሆን ኖሮ አንደኛ ሶልት ሌክ ሲቲ ካሸነፈ በኋላ በኢንተርናሽናል ኦሊምፒክ ኮሚቴም ላይ ዘምቷል ኤፍቢአይ ውድድሩ ካለቀ በኋላ። ያው ሁለተኛ ደግሞ ብራዚልና ቺካጎ በሪዮ ዴ ጃኔሮ እና ቺካጎ መሀል ኢንተርናሽናል ኦሊምፒክ ኮሚቴ ሪዮ ዴ ጃኔሮ መርጧል። ያን ጊዜ ሚሼል ኦባማ ሁሉ ሄደው ካምፔን አድርገው ነበር። በነዛ ጊዜዎች ያልተደረገ ነገር አሁን ተደረገ ብሎ ለማመን ያስቸግራል። እና ኤፍቢአይ ለምን ዙሪክ ድረስ ሄደ የሚለውን የዚህ አጠቃላዩ የፊፋ ስካንዳል የመጨረሻ ውጤቱ ሲታወቅ የበለጠ ግልጽ የሚሆን ይመስለኛል።
ምናልባት እስክንድርም ከአንተ በኩል በስልክም የደወሉልህ ኢሜል ያደረጉልህ ወይም ደግሞ በድምጽ የቀረስካቸው ይኖራሉና ወደ አንተ ልምጣ ሲተኩስ አንተም ከዛ።
እሺ አዲሱ፣ አሁን ይሄ ጥያቄ ተደጋግሞ መነሳቱ አይቀርም።
አዎ፣
ጠያቂው ያሉት በተለያዩ ሰዎችም ሲባል ነበር። ሀብታሞቹ ሀገሮች በተለይ አሜሪካና እንግሊዝ የፊፋን ጓዳ መበርበር የሙስና ችግሮቹንም እየመዘዙ ማውጣት የጀመሩት የ2018 የዓለም ዋንጫ ለሩሲያ የ2022 ደግሞ ለኳታር በመሰጡ ተበሳጭተው ነው የሚሉ አሉ። ልክ ጠያቂው ባቀረቡት መንገድ ይህን በግልጽ የተናገሩ የአፍሪካ እግር ኳስ መሪዎች አሉ። ለምሳሌ የናሚቢያው እግር ኳስ ፌዴሬሽን ፕሬዚዳንት ፍራንስ ምቤዲ ብላተር ከኃላፊነት ለቃለው ማለታቸው በራሱ የራሳቸው አጀንዳ ባላቸው አሜሪካውያንና አውሮፓውያን ጫና እየመጣ ነው በማለት በግልጽ ተናግረዋል። በሌሎች ጥያቄዎችም የምንመጣበት ይመስለኛል ይህንን። ነገር ግን እዚህ ከአዲስ አበባ ወደ መጀመሪያው ጥያቄ እንለፍ። የመጀመሪያው ጥያቄ ብዙ ማስተዋወቅ አያስፈልገውም። አዲሱ በዓለም አቀፍ ደረጃ እጅግ ገናና ስም ያለው እና ተለያዩ ጥቶች 27 ሪከርድ ኃይሌ ገብረስላሴ ኳስ አፍቃሪ ና ከእንግሊዝ ፕሪምየር ሊግም የቼልሲ ደጋፊ ነው። የፊፋ ጉዳይ ሲነሳ እንግዲህ የእግር ኳስ አፍቃሪዎች የሚሉት አይጠፋም እና አስተያየቱ ተከታዩ ነው። ሁለቱም እንግዶቻችን የእሱን አስተያየት ተከትለው የበኩላቸውን እንደሚናገሩ እንጠብቃለን።
እሺ፣ እና ደምጥ እስቲ አስተያየቱን።
በፊፋ ውስጥ የተከፈተው ክስተት እንደ ስፖርተኛ ትንሽ ያበሳጭሃል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ እንትኑ ከመግባታቸው በፊት የእሳቸው ባልደረባ ሲያዙ ነበር ዲዛይን ማድረግ የነበረባቸው። ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ የማልችል ሮል ነው አፍሪካ ያላት። ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ ያበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀም። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ IAAF ወይም ኢንተርናሽናል አትሌቲክስ አሶሲሽን ውስጥም ይከሰታል የሚል ግምት አለኝ።
አድማጮች፣ ዝግጅት አላበቃም፣ ነገ በስፋት ይቀጥላል። ወደ ተከታዩ ፕሮግራም እንዘልቃለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አክሱም የተገኘ ቅርስ የኢትዮጵያና የሮም ግንኙነት የ2000 ዓመታት ዕድሜ እንዳለው አመለከተ፣ ኤርትራ በሽብር የምትገዛ ሀገር ናት የሚል እምነት እንዳለው የጋርዲያን ድረገጽ ገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን ድረገጽ በሮማው ንጉሳዊ አገዛዝና የሰሜን ምስራቅ አፍሪቃ ክፍሎችን ለብዙ ምዕተ ዓመታት ያህል በገዛው በአክሱም ስርወ መንግስት ወቅት የነበሩ እጅግ ድንቅ የሆኑ የ2000 ዓመታት ዕድሜ ያላቸው ቅርሶች በሰሜን ኢትዮጵያ እንደተገኙ፣ ቅርሶቹን ያገኙትም እንግሊዛውያን የአርኪኦሎጂ ማለት የሰው ልጅና የቅድመ ሰው አመጣጥ ታሪክ ተመራማሪዎች መሆናቸውን ዘግቧል። የብሪታንያ ቤተ መዘክር ኃላፊ የነበሩት ሉዊስ ሾፊልድ የ11 አባላት ቡድን መርተው በጥንታዊቷ አክሱም አካባቢ ለስድስት ሳምንታት ያህል ቁፋሮ ሲያካሂዱ ከቆዩ በኋላ ከአንደኛውና ከሁለተኛው ምዕተ ዓመት አንስተው የነበሩ ድንቅ ቅርሶች ያሉበት መቃብር አገኙ። እነዚህ ግኝቶችም ሮማውያን በፊት ይታመን ከነበረው ከብዙ መቶ ዓመታት ቀድመው ከአክሱማውያን ጋር የንግድ ልውውጥ ያደርጉ እንደነበር ማስረጃ ሊሆኑ መቻላቸውን የጋርዲያን ድረገጽ ዘገባ ያወሳል። ቅርሶችን እንደምናገኝ ተማመን ነበር። ይህን ያክል ብዛት ያለው ይሆናል የሚል ግምት ግን አልነበረኝም። በጣም ነው የተገረምኩት ሲሉ ሾፊልድ ተናግረዋል። በተለይም በጣም ያስደነቃቸውና ያስደሰታቸው ስሊፒንግ ቢዩቲ ማለት የተኛቸው ውቢት በሚል የሰየሟት ሴት መቃብር ነው። የሴትየዋ አስከሬን አቀማመጥና በመቃብሯ የተገኙት ዕቃዎች ሴትየዋ ውብና እጅግ ተወዳጅ እንደነበረች ያሳያል። ሴትየዋ በጎኗ በኩል ጥፍ ብላ አገጯን እጆቿ ላይ አሳርፋ ቆንጆ የነሐስ ቀለበት አድርጋ ትታያለች። ውብ የሆነ የሮማ የነሐስ መስተዋት እያየች እንደተቀበረች ይታያል። አጠገቧ ደግሞ ቆንጆ ከነሐስ የተሠራ የመዋቢያ ማንኪያና የኩል ዕቃ አለ ሲሉ ተመራማሪው ሾፌል ገልጸዋል። ሴትየዋ ያደረገችው የአንገት ጌጥ በብዙ ሺዎች የሚቆጠሩ ዕንቁዎች ያሉበት ነው። ቀበቶዋም እንደዚሁ ከዕንቁ የተሠራ ነው። ያደረገችው ጌጣጌጥ ጥራት ከፍተኛ ቦታ የነበራት ሴት እንደነበረች ያሳያል። አጠገቧ ከነበሩት ዕቃዎች መካከል የሮማውያን ብርጭቆዎች፣ ሁለት ምንም አይነት ብልሽት ያልደረሰባቸው መለኪያ የሚመስሉ ከብርጭቆ የተሰሩ መያዣዎችና የሙታኑ እንባ ማጠራቀሚያ ጽዋ ይገኙባቸዋል። የተኛችው ውቢት የሚል ስያሜ የተሰጣት ሴት አስከሬን አፈር ቢለብስም አለት ላይ ስለተቀበረ ነው ይህን ሁሉ ዘመናት ዘልቆ ሊገኝ የቻለው ሲል ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ ያስረዳል። የውቢቱን ሴት መቃብር ያገኙት ተመራማሪዎች ጦረኞች የተቀበሩበት ቦታንም እንዳገኙ፣ በተለያዩ ቀለማት ያሸበረቁ ከብርጭቆ ዕንቁዎች የተሰራ የአንገት ጌጥ ያደረገች ሌላ ሴት መቃብርም እንዳገኙ ዘገባው ይጠቅሳል። ሾፊልድ ከዚህ ቀደምም በአካባቢው ጥንታዊ የወርቅ ማዕድን አግኝተው እንደነበርና የንግሥት ሳባ አስደናቂ ቅርሶች ከየት ተገኙ ለሚለው ጥያቄ መልስ እንደሚሆን ከሶስት ዓመታት በፊት ተዘግቦ እንደነበር ደ ጋርዲያን ድረገጽ ላይ የወጣው ጽሑፍ ያመለክታል። ጋርዲያን ድረገጽ ስለ ኤርትራ መንግስትም የሽብር አገዛዝ በሚል ርዕስ አንቀጽ አውጥቷል። የአፍሪካ ህብረት በሜዲትራኒያን ባህር ህይወቶችን እያተረፈ ሊሆን ይችላል። ከመላ አፍሪካ የከፋ አምባገነንነት ለሚያደርሰው የፖለቲካ ጭቆና ግን አይቶ እንዳላይ ይሆናል ይላል ጋርዲያን ድረገጽ በኤርትራ መንግስት ላይ ያወጣው ርዕስ አንቀጽ። በብዙ ሺዎች የሚቆጠሩ ከአፍሪካ ከእስያና ከመካከለኛው ምስራቅ የሚፈልሱት ስደተኞች አስከፊ እጣ ሲደርስባቸው ከቆየ በኋላ የአውሮፓ ህብረት መሪዎች ዘግይተውም ቢሆን እርምጃ ለመውሰድ መወሰናቸው መልካም ነው። ይሁንና ለዋናው ችግር መፍትሄ ተገኝቷል ብሎ ማሰቡ አደገኛ ይሆናል። አውሮፓ ፍልሰቱ ያስከተላቸውን ሁኔታዎች እንጂ ለፍልሰቱ ምክንያት የሆነውን ነገር ገና አላጤነም። በዚህ ጉዳይ ላይ ተጠቃሽ የምትሆነውም ኤርትራ ናት ይላል የጋርዲያን ድረገጽ ርዕሰ አንቀጽ። 6 ሚሊዮን የሚሆን ህዝብ ያላት ኤርትራ ዜጎች በብዛት ከሚሰደዱባቸው ሀገሮች መካከል አንዷ ናት። ኤርትራ ውስጥ የእርስ በርስ ጦርነት የለም። ዓለም አቀፍ ወታደራዊ ጣልቃ ገብነትም አልተፈጸመባትም። ኤርትራውያን እየሸሹ ያሉት የአፍሪቃ ሰሜን ኮሪያ ወደ መሆን በመጠጋት ላይ ያለውን አምባገነንነት ነው። የተባበሩት መንግስታት ድርጅት በኤርትራ ስላለው የሰብአዊ መብት አያያዝ ባደረገው ጥናት ሰቆቃ፣ የዘፈቀደ እስራት፣ ሰዎች የገቡበት እንዳይታወቅ ማድረግ፣ ገደብ በሌለው ወታደራዊ አገልግሎት ማገልገል እንደሚፈጸም አመልክቷል። ፕሬዚደንት ኢሳያስ ለ23 ዓመታት ያህል ስልጣን ላይ የቆዩት ህዝብ በፍርሃት እንዲገዛ በማድረግ እንደሆነ ጥናቱ ቁልጭ አድርጎ አሳይቷል ሲል ርዕሰ አንቀጹ ጠቁሟል። አውሮፓ ግን በእንደዚህ አይነት ስብዕና የጎደለው አገዛዝ ላይ አይኑን ጨፍኖ ቆይቷል። ይባስ ብሎም አውሮፓ ከቅርብ ወራት ወዲህ 300 ሚሊዮን ፓውንድ የሚያወጣ የልማት ረድኤት ለማድረግ ወስኗል። የገንዘብ እርዳታ ከሀገሪቱ የሚጎርፉት ኤርትራውያን ብዛት እንዲቀንስ ይረዳል የሚል ዓላማ አለው። ሆኖም የሚሰራ አይመስልም። እንደውም ኤርትራውያን የሚሰደዱት በፖለቲካ ምክንያት ሳይሆን ለተሻለ ኑሮ ነው ለሚለው የአምባገነናዊ ስርዓት ሰንካላ አባባል መጠቀሚያ ይሆናል ሲል ርዕሰ አንቀጹ ያትታል። ሁለተኛ ደግሞ እንዲህ አይነቱ ፖሊሲ አስቸኳይ እርዳታ የሚያስፈልጋቸውን ሰዎች ችግር ለማቃለል የሚያግዘው ነገር የለም። አውሮፓ በአረመኔያዊነት ላይ አይኑን በመጨፈን እሴቱን መጉዳት ብቻ ሳይሆን ከስትራቴጂ አንጻር ከማሰብ ይልቅ መንግስቱን እየሸለመ ነው በማለት የጋርዲያን ድረገጽ ርዕሰ አንቀጽ ይተቻል። የጋርዲያን ድረገጽ አያይዞም የአውሮፓ ህብረት እርምጃ መመስረት ያለበት በምኞት ላይ ሳይሆን የተባበሩት መንግስታት ድርጅት ኮሚሽን ዘገባ ባሰፈረው ኤርትራ ውስጥ በስብዕና ላይ ወንጀል እየተፈጸመ ሳይሆን አይቀርም በሚለው መሆን አለበት ይላል። ይህም ማለት የብሪታንያም የሚገኝባቸው የአውሮፓ ሀገሮች መሪዎች የሚሰደዱትን ኤርትራውያን በኢኮኖሚ ፈላሽነት ማየቱን ትተው በሌላ አቅጣጫ ለማየት መቻል አለባቸው። ኤርትራውያን ወከባንና ክትትልን በመሸሽ የሚሰደዱ ከሆነ የአውሮፓ ግዴታ እነሱን መቀበል እንጂ በተሳሳተ ግንዛቤ ጀርባ ማፈግፈግ አይደለም። የኤርትራን የውስጥ ችግር መፍታቱ ቀላል ላይሆን ይችላል። ቢያንስ ከአውሮፓ የሚጠበቀው ነገር ግን ዜጎቹ ለተሻለ ኑሮ ብቻ ሳይሆን እጅግ ተጨባጭ ከሆነው የሽብር ሁኔታ የሚሸሹበት ፍጹማዊ አገዛዝ መሆኑን መቀበል ነው በማለት የጋርዲያን ድረገጽ ተችቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ። ውይይት በኢትዮጵያ ፕሬስ ይዞታና የዩናይትድ ስቴትስ የኢትዮጵያ ፖሊሲ ዙሪያ ስመኝሽ የቆየ ሊሊ በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከር በሚሠራው ዋና መሥሪያ ቤቱን በዋሽንግተን ዲሲ ባደረገው ናሽናል ኤንዳውመንት ፎር ዲሞክራሲ ኔድ በተሰኘው መንግሥታዊ ያልሆነ ተቋም የጥናት ሥራ በማካሄድ ላይ የምትገኝ ጋዜጠኛ ነች። የዓለም የፕሬስ ቀን በተከበረበት ባለፈው ወር ወደ ዋይት ሀውስ ከተጋበዙ ሦስት የተለያዩ አገሮች ጋዜጠኞች አንዷ የመሆን ዕድል የገጠማት ስመኝሽ ያን የዋይት ሀውስ ጉብኝቷን ተከትሎ ለንባብ ባበቃችው ጽሑፍ መነሻነት በኢትዮጵያ የፕሬስ ዞታ ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምታንጸባርቃቸውን አቋሞችና ሌሎች ጋዜጠኝነትንና የንግግር ነጻነትን በሚዳስሱ ጭብጦች ዙሪያ ከአሉላ ከበደ ጋር ተወያይታለች። አሉላ ቀደም ባለ ዝግጅቱ ከሊሊ ጋር ያደረገውን ውይይት የመጀመሪያ ክፍል አሰምቶን ነበር። ለምሽቱም ሁለተኛውንና የመጨረሻውን ክፍል ይዞ ቀርቧል። አሉላ
አመሰግናለሁ። ሰለሞን ስመኝሽ ስለ ስራዋና ይልቁንም ወዲህ ወደ ዩናይት ስቴትስ ከመምጣቷ አስቀድሞ ስለ ነበራት የጋዜጠኝነት ተሞክሮ በምታጫውተን እንነሳ።
እዚህ ወደ ዋሽንግተን ዲሲ የመጣሁት ፌሎሺፕ አግኝቼ ነው። ከናሽናል ኢንዶመንት ፎር ዲሞክራሲ ከሚባል ኦርጋናይዜሽን ጋር ሪሰርች ነው የምሰራው። ጥናታዊ ጽሁፍ ነው የማዘጋጀው። ጥናታዊ ጽሁፍ የሚያተኩረው የኢትዮጵያ የአንታይ ቴሮሪዝም ሉ
የጸረ ሽብር
ህጉ በኢትዮጵያ ሚዲያ ላይ እያደረሰ ያለውን ተጽዕኖ ነው በአትኩሮት እያየሁ ያለሁት እና ጥናታዊ ጽሁፍ የሚያተኩረው እዛ ላይ ነው። ኢትዮጵያ ውስጥ ለ10 ዓመት ያክል በጋዜጠኝነት አገልግያለሁ። ወደ 2005 ምርጫው በተካሄደበት ጊዜ ላይ ነው ስራ የጀመርኩት የነበረው እና ለሰብሳራን ኢንፎርመር ለረጅም ጊዜ የሰራሁት እዛ ነው።
በኢትዮጵያ የሚታተም የእንግሊዝኛ
ጋዜጣ ነው። አዎ፣ እዛ ነው የሰራሁት ለረጅም ጊዜ። ከዛ በኋላ ደግሞ ከሰብሳራን ከወጣ በኋላ ፍሪላንሰር ሆኜ ከውጭ ሚዲያዎች ጋራም ከሀገር ቤት ሚዲያዎች ጋርም ሰርቻለሁ።
ስመኝሽ ሌሊ ነው ብዙዎች ወዳጆች የሚጠሩሽ ወይም የሚያውቅሽ። የኢትዮጵያ መገናኛ ብዙሀን ችግር ቅድም ከጠቀስሽው ጊዜ ከ1997 ወዲህ ወደ አሽቆለቆለ ሁኔታ መግባቱን የዓለም የመገናኛ ብዙሀን መብት ተሟጋቾችም ሆኑ የመብት ተሟጋች ድርጅቶች በይፋ በተደጋጋሚ መግለጫዎችን ያወጣሉ። አሁን ካለው ሁኔታ አንጻር የገለጽሽው አንቀጽ ወይንም ይህ ህግ ከሌሎቹ ሁሉ ጠንክሮ የመገናኛ ብዙሀንን ስራ የገደበ ስራውንም አዳጋች ወደ ማድረግና ብዙዎች እንዲሰደዱ ምክንያት የሆነ ህግ ነው። በጽሁፍሽ ታነሻለች። በስራውም በሀገር ውስጥ እንዳገለገለ አሁን ያሉትንም ሁኔታዎች በወጉ እንደሚረዳ ሰው ምን አይነት ሁኔታዎች ይታዩሻል?
ልክ ነው እንዳልከው ከ2005 ስራ ከጀመርኩበት ጊዜ አንስቶ ያለውን የራሴን ኤክስፒሪንስ እንኳን ስመለከት የጋዜጠኝነት ጫናዎች ከጊዜ ወደ ጊዜ በጣም እየጨመሩ መጥተው በተለይ ደግሞ የ2009 ላይ የጸረ ሽብር ህጉ ከወጣ በኋላ ደግሞ የባሰ ሙያው የሚያስፈራ ሙያ ተደርጎ እንዲታይ አድርጎታል። በጣም ብዙ በሀገር ውስጥ የታተሙ የነበሩት ነጻ ሚዲያዎች ከገበያ ወጥተዋል። ብዙ ጋዜጠኞች እስር ቤት ውስጥ ይገኛሉ። አብሬያቸው የሰራኋቸው በጣም የማውቃቸውና በሙያቸው የጋዜጠኝነትን ስነ ምግባር ከማንም ሰው በላይ ያውቃሉ ብዬ የምላቸው ጋዜጠኞች አሁን እስር ቤት ይገኛሉ። በተለይ ባለፈው አመት የነበረው የጋዜጠኞችና የጦማሪዎቹ እስር ተከትሎ ብዙ ጋዜጠኞች እኮ ተሰደዋል፣ እስር ቤት የገቧሉ። ግን የቀሩት ደግሞ በጣም በፍራቻ እያንዳንዱ ቃላቶችና ንግግሮች ምን ያመጣብኛል፣ ምን አይነት ትርጉም ይሰጠዋል፣ አሁን እየተጠነቀቁ እንዲሰሩ የተገደዱበት ሁኔታ ነው ያለው እና ይሄ ደግሞ ያሳይሃል ምን ያህል ሚዲያው ተጽዕኖ ስር እንደወደቀ።
እስኪ ተስፋ ሊሰጥ የሚችል ነገር ካለ፣ ተስፋ የሚሰጥ ሀሳብ ደግሞ ለመመልከት እንሞክር። አሁን ያለው አዝማሚያ በገለጽሽው መልኩ ምናልባትም ተስፋ የሚያስቆርጥ ወጣቶች ገና በሀያዎቹ መጀመሪያ ያሉ ጨምሮ በተለይ አምደኞቹ ወደፊት ጥሩ በመገናኛ ብዙሀን ስራዎች ተስፋ የሚሰጡ ልጆች ናቸው እስር ቤት የገቡት። ከእነሱ ቀድሞም በተመሳሳይ ጥሩ ስራዎችን ማሳየት የጀመሩ እንዲሁ ተሰደው ቀርተዋል። በሙያውም የመቀጠል አዝማሚያ አይኖርም ከሀገር ከወጡ በኋላ፣ እድሉ ጠባብ ነው እና እስኪ ተስፋ የሚሰጥ ነገር ለማየት እንሞክር። አሁን ካለው ሁኔታ ወጣ ብለን የኢትዮጵያ መንግስት የመገናኛ ብዙሀን ላይ የሚያደርገው ቁጥጥር መንስኤው ምንድን ነው፣ ለምንድን ነው የሚለውን መነሻ ማየት ከተቻለ ምናልባትም ችግሮቹን በሌላ አንጻር መመልከት ይቻል ይሆናል። ምንድን ነው የሚመስልሽ የመገናኛ ብዙሀን በተሻለ መልኩ እንዲያቆጠቁጡ ይህ ስርዓት ሲጀመር ምናልባትም ሁነኛ የሚባል ድርሻ የተጫወተ ስርዓት ነው። ቁጥራቸው የበረከቱ ጋዜጦች በአንዴ እንዳሸን የወጡበት ነው። ተስፋ የሚሰጥ ነገር ከምንም የጀመረበት አሁን ግን እጅግ የከፋ ሁኔታ የተፈጠረበት ነው እና ምንድን ነው ለዚህ ሁሉ መንስኤው? አንቺ ከምትረጂው በስራው ላይ ሆነሽ ከሚገጥሙ ችግሮች፣ ጋዜጠኞች ከሚሳደዱበት ሁኔታ ስታይ ምንድን ነው ምክንያቱ? ምናልባት ከዚህ ውጭ ማየት ይቻል ይሆን? ሁኔታዎችን መቀየር የሚያስችል አዝማሚያ መፍጠር ይቻል ይሆን? ከመንግስቱ ገደቦች ባሻገር
ሚዲያ በመሰረቱ ዋና ተግባሩ ያሉትን በተግባር የሚታዩትን የመንግስት ስህተቶችንም ጥሩ ጎኖችንም እንዳሉ ለህዝብ ማቅረብ ነው። መንግስት ህዝብ ደግሞ ያንን እያየ ይስማማው ይስማማል የማይቀበለው አይቀበልም። እኔ መስለኛል ይሄ ሁሉ የዚህ ሁሉ ጫና ምክንያት የሚመስለኝ መንግስት በራሱ
ለሬዲዮ እርግጠኛ አልሆንኩም ለቲቪው ወስዶታል እንትን ማይክ ስለሚርቅሽ ወይ ፕሮጀክት ስታረጊ ወይ ከሩቅም እንደዛም ካረክሽ እንዳይጠፋ ብዬ ነው ድምጽሽ ሳይገባ ደኔ ሙሉ በሙሉ ስዞሪ አም ሶሪ
እሺ አሁን ይሻላል
ይሻላል ይመስለኛል
ኦኬ እንደገና ልጀምር
እንደገና አሁን አልሻት እንደምን
ኦኬ እሺ ሚዲያ እንዳልኩ በዋናነት ተግባሩ የመንግስትን ጥሩ ጎንም መጥፎ ጎንም መዘገብና ለህዝብ ማድረስ ነው። ህዝብ ደግሞ ያንን የተዘገበውን ሲደርሰው ይስማማውን ይስማማል የማይቀበለውን አይቀበልም። ይመስለኛል የዚህ ሁሉ ጫና ምክንያቱ መንግስት ተራሱ በራሱ አለመተማመን ስልጣን የማጣት ፍራቻው ያመጣበት ነጸብራቅ ይመስለኛል። በራሱ የሚተማመን መንግስት በስራው የሚተማመን መንግስት ሚዲያን አይፈራም ብያምናለሁ። ስለዚህ የውስጥ ነጸብራቅ ነው ብዬ ነው ማስበው። ወደፊቱ እንዴት ይታይሻል እኔ ጭልም ያለ ነገር አላምንም። ስፔስ አለ ብዬ አስባለሁ። ምክንያቱም የሚሰሩ ሚዲያዎች አሉ ራሳቸውን እየተቆጣጠሩም ሰልፍ ሴንሰር ያደረጉም ቢሆን የሚንቀሳቀሱ ሚዲያዎች
በራሳቸው ላይ አላስፈልግም ቢሆን ገደብ ያደረጉ
ተገደው አሉ። ስለዚህ ያቺ ያለችው ደሞ ተጠቅሙ ወዴት ወደፊት እንዴት ማራመድ ይቻላል? እንዴት በመንግስት በሚዲያ ላይ እንዴት አድርጎ እምነት እንዲያገኝ እንዴት ማምጣት ይቻላል የሚለው ላይ መስራት የሚቻል ይመስለኛል። አላስፈላጊ በጣም ጫና የሚፈጥሩ እንደ ጸረ ሽብር ህጉ ያሉትን ህጎች እንዴት ከሚዲያ ላይ ማንሳት እንደሚቻል እንዴት ህጎቹን እንደገና በማስተካከል የመናገርና የመጻፍ መብትን የሚገድቡትን አንቀጾች አውጥቶ ጸረ ሽብር ህጉ የኡነት ሽብርን ለመዋጋት ነው እንጂ ነጻነትንና መናገርን ለማፈን እንዳይውል በሚደረጉ ስራዎችን በመስራት ማስተካከል የሚቻል ይመስለኛል።
በርግጥም ቀናውን ተስፋ የሚሰጠውን ነገር ለማየት ከመሞከር ሰው የሚመጣ ሐሳብ ነው። ተስፋ የሚያስቆርጡ ሁኔታዎች መኖራቸውን ይዘን ከተነሳን ሌሊ በጋዜጠኝነት ስራ ወይም ጋዜጠኝነት አስፈሪ ስራ ወደ መሆን ተቀይሯል የሚለውን ብዙዎች የሚጋሩሽ ይመስለኛል። በኢትዮጵያ ውስጥ ተስፋ ወደ መቁረጡ አዝማሚያ አዲስ ወደ ጋዜጠኝነት የሚመጣ ወጣት መኖሩ እስኪያጠያይቅ እየሄደ ይመስላል። ወይም ከተገባ የሚሰራበት መንግስት ከሚፈልገው አቅጣጫ ጋር በመስማማት ምናልባትም አሉታዊ ሁሉ ተጽዕኖ ሊያሳድር በሚችል መልኩ ነው የሚል ግምት የሚያሳድሩ ብዙዎች ናቸው። ከዚህ አንጻር የጋዜጠኝነትን ሚና በቅጡ አለመረዳት ሊኖር ይችላል ብለሽ ታስቢያለሽ? ቀደም የውስጥ ነጸብራቅ ሊሆን ይችላል። መንግስቱ የራሱን አሰራር ወይም የሚሰራቸውን ስራዎች በብቃት የሚተማመንበት ቢሆን ይሄን አይነት ተጽዕኖ ባላሳደረ የሚል ትልቅ ነጥብ አንስተሻል። የመገናኛ ብዙሃን ሚና መረዳት አለ ብለሽ ታምኛለሽ? ከመገናኛ ብዙሃን የሚጠበቀው በርግጥ የመገናኛ ብዙሃን ሚና እንዳልሆነ ይታያልና በመንግስት ይዞታ ስር ባሉ በአገር ውስጥም ባሉ አንድ አቅጣጫ የልማት ጋዜጠኝነት የሚባል አሰራር በኃይል እየተገፋ ይታያል። የጋዜጠኝነት ሚና በቅጡ ይታወቃል ወይ መረዳቱ አለ ወይ በመንግስት አካላት ዘንድ አንቺ ከምትታዘቢው?
ይሄ አሁን ብቻ ሳይሆን የተፈጠረ ችግር ሳይሆን ከበፊትም ጀምሮ ጋዜጠኝነት ኢትዮጵያ ውስጥ ነጻ ጋዜጠኝነት ራሱ
ጥያቄው ተነሳ እንጂ ሙሉን ለማጫወት አልቻልንም። ስምኝሽ የቆየ በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከር በሚሰራው ዋና መስሪያ ቤቱን በዚህ በዋሽንግተን ዲሲ ባደረገው ናሽናል ኢንዳውመንት ፎር ዲሞክራሲ በተሰኘው መንግስታዊ ያልሆነ ተቋም የጥናት ስራ በማካሄድ ላይ ትገኛለች። ከስምኝሽ ጋር የጀመርነውን የመጨረሻውን ክፍል በሌላ ጊዜ እናቀርባለን። አድማጮች፣ አሁን ወደ ማጠቃለያ አዋያለች።
ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ 6 መንደሮችን አቃጥሎ 37 ሰዎችን ገድሏል ሲሉ ሰሜን ናይጄሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። አህመድ ኤጂሚ የተባለው ወጣት ለአሶሲየትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዳ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ዛሬ የመን ውስጥ የሺዓ ሽምቅ ተዋጊዎችንና ተባባሪዎችን ኢላማ ያደረገውን በሳውዲ አረቢያ የሚመራውን የአየር ጥቃት ተከትሎ በትንሹ 6 ሲቪሎች ተገድለዋል። የአየር ድብደባው በተጨማሪ ዋና ከተማዋ ሰናአ መሃል የሚገኘውን ታሪካዊ ቅርስም አውድሟል። ዩኔስኮ የቦምብ ድብደባውን አውግዞ ውጊያ መካሄድ ከጀመረ በኋላ በሀገሪቱ የሚገኙ ታሪካዊ ሕንፃዎች፣ ሐውልቶች፣ ቤተ መዘክሮችና የምርምር ስፍራዎች ጉዳት ደርሶባቸዋል ብሏል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪያችን ንጉሶ ታምሬ ከእለቱ አዘጋጅ አዳነች ፍሳዬና እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ቮይቲክስ ዞርኛክ ነበረ በመስተንግዶ በ ምህንድስናው የመራልን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.